ጋቢና ቪኦኤ የአርብ ምሽት የካቲት 18 2014 ዓ.ም ምረት መሰናዶን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከኛ ጋር ካመሻችሁ ከምትሰሟቸው የወጣት ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ሰርከስ አርቲስት የተለያዩ አይነት ተፈካፊዎች ይሰራሉ። ሰርከስ ራሱን ችሎ ተባብ ነው። የተለያዩ እቃዎች ይጠቀማሉ። ዳግሊንግ ሊሆን ይችላል። ኤሪያ ላይ አየር ላይ ባየር ላይ ሰርከስ መስራት ሊሆን ይችላል። ጂምናስቲክ እና ሳይንክ ተፈካፊዎች አሉ። ትሪቶችን ያቀርባሉ። ቀድሜም ደግሞ ገደል የለም።
የሰማችሁት የቅኔ ሰርከስ መስራችና ስራ አስኪያጅ ሆኖ ወጣት እዮብ ተሾመን ነው። የቅኔ ሰርከስን አመሰራረትና እንቅስቃሴዎች በተመለከተ በምሽቱ ቆይታ አድርገናል። በሌላ ርዕስ ደግሞ ወጣት ቴክኖሎጂ ስራ ፈጣሪም ጋብዘናል።
ሁለት አይነት ነው። አንዱ አውቶማቲካሊ መስራት ይችላል ያለ ሪሞት ማለት ነው። በሶፍትዌር ነው የምንሰጠው ሚሽን። ሁለተኛው ደግሞ ማኑዋል ነው። አጀስት የምናደርገው በእጃችን ነው።
የደምቢ ዶሎ ዩኒቨርሲቲ መምህር የሆነው መምህር አማኑኤል ባልቻ ነው። የራሱን ጥያራ ወይም ደግሞ ድሮን ሰርቶ አብቅቷል። በስቲ ዙሪያ ከሱ ጋር ቆይታ። በሌላ በኩል ደግሞ የ12ኛ ክፍል መልቀቂያ ፈተናን ወስደው መልካም ውጤት ያስመዘገቡ አመርቂ ውጤት ያስመዘገቡ ወጣት እንግዶችም ይኖሩናል። ከኛ ጋር ካመሻችሁ እኚህንና ሌሎች ጥንቅሮችን ይዘን አብረናችሁ እንቆያለን። ከኛ ጋር ስናችሁ ከልብ እያመሰገንን መሰናዶውን በመምራት ኤደን ገረመው፣ በዜናዎቹ ስመኝሽ የቆየ፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንቆይ ይሆናል። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የሴኔጋል ፕሬዝዳንት ማኪ ሳልና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በጣም ብርቱና አደገኛ ያሉት ዩክሬን ውስጥ የተፈጠረው ሁኔታ አብዝቶ እንደሚያሳስባቸው አስታውቀዋል። ሁለቱ የህብረት መሪዎች ትላንት ማምሻውን በጋራ ባወጡት መግለጫ የሩሲያ ፌዴሬሽንና ሌላ ማንኛውም አካባቢያዊና ዓለም አቀፍ ተዋናይ ዓለም አቀፍ ህግን ያለማቅማማት እንዲያከብር፣ የዩክሬንን የግዛት ጥበቃነትና ብሔራዊ ሉዓላዊነት እንዲያከብር ጥሪ አድርገዋል። የህብረቱ ሊቀመንበርና የህብረቱ ኮሚሽን አክለው ሁለቱም ወገኖች ፈጥነው ተኩስ እንዲያቆሙ፣ ዓለምን ከሁሉ አቀፍ ብጥብጥና መዘዝ ለመታደግ እንዲሁም በዓለም ህዝቦች ሁሉ ስም በዓለም አቀፍ ግንኙነቶች ውስጥ ሰላምና መረጋጋት ሲባል በተባበሩት መንግስታት ስር ያለ መዘግየት የፖለቲካ ንግግር እንዲከፍቱ ጥሪ ማስተላለፋቸውን ከህብረቱ ጽህፈት ቤት የወጣው መግለጫ አስታውቋል። ራሽያ በዩክሬን ያካሄደችውን ወረራ ተከትሎ ናይጄሪያ ዩክሬን የሚገኙ ዜጎቿን በልዩ በረራ ለማስወጣት መዘጋጀቷን ባለስልጣናት አስታውቀዋል። ይህ የናይጄሪያ ውሳኔ የተላለፈው ተማሪዎችን ጨምሮ በዩክሬን የሚገኙ ናይጄሪያውያን ችግር ውስጥ መሆናቸውን ገልጸው የድረሱልን ጥሪ ካስተላለፉ በኋላ ነው። የናይጄሪያ የውጭ ጉዳይ ሚኒስትር በዩክሬን የሚገኘው የናይጄሪያ ኤምባሲ የናይጄሪያውያንን ደህንነት ለመጠበቅ ማስተማመኛ እንደሰጣቸው ገልጸው ከሀገሪቱ መውጣት የሚፈልጉትን በጥንቃቄ ማስወጣት የሚቻልበት መንገድ እየተዘጋጀ መሆኑን አስታውቀዋል። በአሁኑ ወቅት 4 ናይጄሪያውያን ተማሪዎች በዩክሬን የሚገኙ ሲሆን የአየር በረራ፣ የባቡር ጉዞም ሆነ የታክሲ አገልግሎት በመቆሙ ምክንያት መንቀሳቀስ ያልቻሉትን ሰዎች የአየር መንገዱ ስራ እንደጀመረ እንደሚያስወጣቸው የናይጄሪያ ባለስልጣናት ቃል ገብተዋል። ራሽያ በዩክሬን ወረራ ያካሄደች ባለችበት ወቅት የሱዳን መሪ ከሞስኮ ጋር ንግግር ጀምረዋል። የምዕራብ ሀገራት ለካርቱም የሚሰጡትን የገንዘብ ድጋፍ ማቋረጣቸውን ተከትሎ የሱዳን ወታደራዊ መንግስት ከራሽያ ድጋፍ ለማግኘት እየጣረ ነው። በብዙዎች ዘንድ ሄመዲቲ በሚል ስማቸው የሚታወቁት የሱዳን ጀነራል መሐመድ ሐምዳን ዳጋሎ ማክሰኞ ዕለት ራሽያ በዩክሬን ላይ ጥቃት ለመሰንዘር እየተዘጋጀች ባለችበት ወቅት በሞስኮ ተገኝተው ከራሽያ ጋር ሊኖራቸው ስለሚችል የሁለትዮሽ ግንኙነት ተነጋግረዋል። የኢኮኖሚ ተንታኞች የሄመዲ በሞስኮ መገኘት ሱዳን ያለችበትን የኢኮኖሚ ችግር እንደሚያሳይና ዩናይትድ ስቴትስ እና የምዕራብ ሀገራት የገንዘብ ድጋፍ ማቆማቸውና ሱዳን የነበረባት ዕዳ እንዲሰረዝ የወሰኑትን ውሳኔ መሻራቸውን ተከትሎ ችግሩ እንደተባባሰ ይገልጻሉ። ራሽያ በቀይ ባህር ላይ የባህር ኃይል ለመገንባት ከቀድሞው የሱዳን ፕሬዝዳንት ኡማር አልበሽር ጋር የነበራት ስምምነት ባሽር ከስልጣን ከተነሱ በኋላ እንዲቆም ተደርጎ የነበረ ሲሆን ከመፈንቅለ መንግስቱ በኋላ ስልጣን የተቆጣጠሩት ወታደራዊ አመራሮች ስምምነቱ እንደገና ሊቀጥል እንደሚችል አመላክተዋል። ሩሲያ ዩክሬንን በመውረሯ ምክንያት ዩናይትድ ስቴትስ በሩሲያ ባንኮችና ከበርቴዎች ላይ ተጨማሪ ማዕቀቦች መጣሏንና ተጨማሪ ወታደሮችን ወደ አውሮፓ ያላከች መሆኗን አስታውቃለች። ፕሬዝዳንት ጆ ባይደን ትላንት ከሰዓት በኋላ ዋይት ሃውስ ውስጥ ባደረጉት ንግግር ሀገራቸውና አጋሮቿ የሩሲያን በዓለም አቀፍ ምጣኔ ሀብት ውስጥ የመሳተፍ አቅም ለመገደብና ሞስኮ ለጦሯና ጦሯን ለማሳደግ የምታውለውን ገንዘብ ለማሳጠር ያስችላሉ ያሏቸውን እርምጃዎች ዘርዝረዋል። እነዚህ እርምጃዎች በአሜሪካውያን ላይ ለተወሰነ ጊዜ የኢነርጂ ዋጋ ንረት ያስከትሉ እንደሚችሉ ፕሬዝዳንቱ ጠቁመው ይህ የሀገራቸውን መርሆች ጠብቆ ለማቆየት የሚከፈል ዋጋ መሆኑን አመልክተዋል። አሜሪካ ሁከተኞችን ትጋፈጣለች፣ ለነጻነት እንቆማለን፣ እኛም ለት ይህንን ብለዋል ፕሬዝዳንቱ። በፕሬዝዳንቱ ትእዛዝ 7000 የሚሆኑ ተጨማሪ የዩናይትድ ስቴትስ ጦር አባላት ወደ አውሮፓ እየሄዱ መሆናቸውን የመከላከያ መስሪያ ቤቱ አስታውቋል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ።
ስመኝሽ የቆየን ለአርብ ምሽት ዜናዎቿ እናመሰግናለን። ለዕለት ወደ ያዝናቸው አብይ ወደሆኑ ርዕሶች እንሻገር። ሰርከስ ከተመሰረተ 2 አመታትን ያስቆጠረ የሰርከስ ቡድን ነው። ቡድኑ በአዲስ አበባ ዞማ ሙዚየም ግቢ ውስጥ በሰርከስ ጥበብ ወጣቶችና ታዳጊዎችን በማሰልጠን በአካል ብቃትና በተለያዩ ኪነ ጥበባዊ ዕውቀቶች እንዲበለጽጉ በማድረግ ላይ ይገኛል። ከቡድኑ መስራቾች መካከል ከሆነውና የቡድኑ ስራ አስኪያጅ እዮብ ተሾመ ጋር ቆይታ አድርጌ ነበር። ቆይታችን እዮብ ስለ ቡድኑ አመሰራረት ከሚያስረዳበት ይጀምራል።
ከቀኒ ሰርከስን ከጓደኛዬ ሽመልስ ጌታቸው ይባላል። የሰርከስ አርቲስት የሰርከስ ባለሙያ ብቻ ሳይሆን የፊልም ባለሙያም ነው። የተለያዩ ፊልሞችን ዳይሬክት ያደረገ አሁንም ደግሞ የተከታታይ ቲቪ ፕሮግራሞችንም ዳይሬክት ያደርጋልና ከሱ ጋር ነበረ ቀኒ ሰርከስን የመሰረት ነው። ከሱ ጋር 10 አመት በላይ አንድ የሰርከስ ተቋም ውስጥ እንሰራ ነበር። እዛ በነበርንበት ሰዓት ደግሞ ለከዙ ወይ ደግሞ የሰርከስ ጌታችን ተመሳሳይ ነበር። ሰርከስ ለማህበረሰባዊ ዓላማዎች የሚያመጣበት የሰርከስ አርቱ ሲወታችን ላይ ያሳድራል ብለን እናስበው የሰርከስ አርቱን በመጠቀም ደግሞ ማስተር የምንፈልገው ነገር ሐሳባችን እንጋራ ነበር። የኔም ሐሳብ የሱም ሐሳብና ብዙ ጊዜ ሰርከስን እንሰራ ወይ ከማህበራዊ ድረገጽ ላይ ዩቲዩብ ላይ ወይ ደግሞ ከተለያየ ዓለማቶች መጥቶ የሚያሰሩን ሰዎች የሚፈጡንን ነገር ነበር ወስደን እንሰራ ወይ ደግሞ እናቀርበው እና ወደ ተለያየ ዓለማቶችም ይሄን ማክሲም ለማቅረብ ስንሄድ እነሱ ያላቸው ነገር ነው የምናቀርበው። ምናልባት ሙዚቃውና ልብሱ የሚያወናል እንጂ የምንፈራው ነገር ቀለሙ የነሱን ቀለም ምን ይመስለው እና ለምን የራሳችንን ምንነት በሰርከስ ውስጥ አንፈልግም የሚል ሐሳብ ነበረንና አንደኛው ደግሞ የቅኔ ለመፈጠሩ ሐሳብ ይሆነል። ብዙ ጊዜ የሰርከስ አርቲስቶች ገበያው ነው ደግሞ የሰርከስ ችሎታችንን ለመሸጥ እናስብ ውጪውን ነው የምናስበው። ይሄንን ነገር ማስቀረት ነበር ያ ማለት ነው። ውጭ ሀገር ምንም ማማተር ሳይሆን ለሰርከስ ጥበቡ አገር በቀል የሆነ የገቢ ምንጭ መፍጠር፣ ማህበረሰባችንም ሰርከሱን እያደነቀ እየተዝናና የመግዛት ባህሉን እንዲያዳብር፣ እኛም ደግሞ ማህበረሰባችን ምን ይፈልጋል ምንድነው ላይክ መዝናኛ ላይ ምንድነው የሚቀርበው በሰርከሱ ምን ማድረግ እንችላለን የሚለውንና አገር በቀላዊ የሆነ የገቢ ምንጭም ለመፍጠር ነው።
ሰርከስ ቀላል ጥበብ አይደለም። ቦታ ይፈልጋል፣ ማቴሪያል ይፈልጋል። ከዛ ደግሞ ከልጅነት ጀምሮ ታዳጊ የሆኑ ወጣቶችንም ይዞ ማሳደግ የሚጠይቅ ስራ ነውና እነዚህ ነገሮች እንዴት ነበር ማሸነፍና መውጣት የቻላችሁት?
ግድ ልክ ነገር ነው ያልሽው። ለሰርከስ አርቱ ወይ ደግሞ ለሰርከስ ጥበቡ በጣም አስቸጋሪ ሆነው ተማላ ቦታ ማግኘት ነው ከባዱ ነገር። የሚሰሩ ሰዎች አለን፣ ወጣቶች አሉ፣ ልጆች አሉ፣ የሚሰለጥኑ ኦዲየንስ አለ፣ ማየት የሚፈልግም አለ። ግን ችሎታችን ለማዳበር የምትሆኝበት ቦታ የለምና አብዛኞቹ የሰርከስ ተቋማቶች ያሉት በወጣቶች ማዕከል ነው። የተለያዩ ወረዳዎች ደግሞ ከተማዎች ላይ ባሉት ወረዳዎች ነው የሚሰሩት። እሱ ደግሞ የሰርከስ ማዕከሉን እሳቢ ባደረገ አይደለም የተገነባውና ይሄ ነገር አስቸጋሪ ነው። እነዚህ ነገሮች እንዳሉ ሆኖ ቅድም እንደነገርኩሽ እኛ ከዚህ በፊት ስሙንም መጥቀስ እፈልጋለሁ ስካት ሰርከስ የሚል ተምስት ነበረ። ላይክ እኛም አንዱ ፓርት ነን የስካት ሰርከስ። እዛው ነበርና ቦታ ተከራይተን ነበር እዛም በነበረን ሰዓት ለሰርከሱ መፈልጠኛም ለልጆች ማስተማሪያም ማቅረቢያም ቦታ ተከራይተን ነበርም ቆየውና ግን አሁን ደግሞ ለቀኔ ሰርከሱን መጣ እነዚህን ችግሮች የነበሩብን ችግሮች የቤት የቦታ የገቢ ምንጮቻችንም እነዚህን ማስተዛዘን ነው የደቀኔ ለመስራት ያሰብነውና በመጨረሻ ማጋጣሚ የዞማ ሙዚየም መስራችና ዋና ስራ አስኪያጅ መስከረም አስፈግድ ጋር ሄድኩኝና ይሄንን ሐሳቤን ሼር አደረኳት። እሷም በሚገርም ሁኔታ ላይክ ባልጠበቅኩት መንገድ ሐሳቤን ገዛችው በጣም ወደደችው ሰው ምን አረግ እንችላለን አልንና እኛም እነሱን ኮላቦሬት አድርገን ቦታውን ስታብሊሽ አድርገን እንዴት እንደምንሰራ ከተወያየን በኋላ አሁን ቅኔ ሰርከስ ያለበትን ቦታ አብረን ዞማ ሙዚየም ውስጥ ቦታውን ሰጣን አብረን ኮላቦሬት አድርገን ወጪውን ሼር አድርገን እነሱ ግን የበለጠው ነው ሼር አድርጋ ደግሞ ይሄን አብረን ቦታ ገንብተን ነው እየሰራን ያለ ነው።
ሰርከሱን የሚሰሩት ወጣቶች ታዳጊዎች ከስንት አመት እድሜ ጀምሮ ነው? ምን አይነት እንቅስቃሴዎችና ስልጠናዎችስ ነው የሚያገኙት?
የሰርከስ አርቲስት የተለያዩ አይነት እንቅስቃሴዎችን ይሰራሉ። ሰርከስ ራሱን ችሎ ጥበብ ነው። የተለያዩ እቃዎችን ይጠቀማሉ። ጃግሊንግ ሊሆን ይችላል፣ ኤሪያ ላይ አየር ላይ በአየር ላይ ሰርከስ መስራት ሊሆን ይችላል። ጂምናስቲክ መታ እንቅስቃሴዎችም አሉት። ትሪቶችን ያቀርባሉ። እድሜም ደግሞ ገደብ የለም። ላይ ከሰባት አመት ጀምሮ እስከሚፈልጉት ድረስ አቅማቸው እስከፈቀደ ድረስ እና ፈለጎታቸው እስካለ ድረስ የእድሜ ገደብ የለውም። በዚህ እድሜ ውስጥ ሁሉ የሰርከሳትን መስራት ይቻላል።
እነዚህን ወጣቶች በምን መልኩ ነው የምትመለምሏቸው?
ዋናው ፍላጎት ነው። እኛ ስንሰራ ያሉ እኛ ትሪት ስናቀር በተለያየ ቦታ ያገኛል። እኛም እንዴት እንደሚሰራ ምን እንደሆነ አንዳንዴ ሰርከስ ይባል ሰዎች የሚሰሩትን ነገር ሰው ይቻላል ወይ ድንጋጤ ፍርሃት አለን ካወቁትና ከነገርናቸው በኋላ ግን በብዛት ፍላጎት ነው የሚመጡት። እኛ ጋር ሲመጡ እኛ ደግሞ ያሉትን መረጃዎች ከሰጠናቸው በኋላ በዛ መሰረት እድሜያቸውን የአካል ብቃታቸውን አይተን እንመለምላቸዋለን። የሰርከስ ጥበብ ውስጥ ግን አሁን የአካል ብቃታቸውን መልምለን እንዲስል ምንም አይነት መስፈርት የለውም። ማንኛውም ሰው ከሆነ ሰው ሁሉ መስራት ይችላል። ሁሉም ሰው ባለው አካሉ ባለው አይምሮ መስራት የሚችልባቸው እቃዎች ስላሉ እነዛን ተጠቅሞ ይሰራል። ዋናው ግን ፍላጎትና እኛ የምንመድበውን ጊዜ መጠቀም ከቻለ ሁሌም በነዛን መንገድ ነው መስፈርቱን የምንሰጠው። ሰርከስ በባህሪ የሰርከስ አርት ፉክክር የሌለበት የጥበብ አይነት ነው።
እንግዲህ አሁን ይሄ ሰርከስ በጣም የህዝብ ቁጥር እየጨመረ ያለበት ወቅት ላይ ነው ያለነው። በዛ ላይ ደግሞ ኢትዮጵያም እንደ ሀገር የወጣቶች ሀገር ናትና ግን ደግሞ ተመጣጣኝ የሆነ የረፍት ጊዜ ማሳለፊያ ወይም ደግሞ አይምሮና ስነ ልቦናን የሚገነቡ ነገሮች ሁሉ ይባላሉ። ከዛ አንጻር ሰርከስ በአጠቃላይ ምን አይነት አስተዋጽኦ አለው ትላለህ?
ልክ ነሽ። አብዛኛው ሰርከስ ባለሙያውንም ታየሽ እድሜው ከ10 እስከ 30-35 ያሉት ወጣቶችን ያቀፈ ነው በብዛት ያለው። ከተማችን ውስጥም ደግሞ አዲስ አበባ ላይም በጣም እየፈላ ያለ የሰርከስ ተቋማቶች አሉ። ግን እንደ ሰርከስ ባለሙያ ብዛትና ለሀገር ወይ ደግሞ ለከተማችን እያበረከትን እንዳለው አስተዋጽኦ የስራ ዘርፍ አይደለም። ጉልበታቸውን አቅማቸውን አጥተው ሀገርንም ወክሎ ሲሄዱ እዚህም ሀገር ውስጥ እንሰራ በጣም ብዙ ተግዳሮቶችን አልፎ ነው እና እንደ መንግስት ወይ ደግሞ እንደ ከተማ መስተዳደር የሚሰጠው ትኩረት በጣም አናሳ ነው። ይህንን ስል ደግሞ ተቀባይነት እንኳን የለም። ሰርከስ ምንድን ነው ብለው እንኳን ሊገልጽ የሚችል ህጋዊ እንትን የለንም። ብዙ ጥረቶች አሉ። ሰርከስ አርት ነው፣ ስፖርት ነው፣ ሁሌም ትግል ላይ ያለ ነው። እኛ አርትን እንላለን፣ መንግስት አንዳንዴ ስፖርት ነው ማን ይውሰድ፣ ባልና ቱሪዝም ይውሰድ ወይስ ስፖርት ፍሪውን፣ ብዙ ትግሎች አሉብን እና ግን ከሌሎቹ ዘርፎች ባልተናነሰ መንገድ ወጣቶችን አቅፎ በስነ ልቦና በኢኮኖሚም እያገዘ ያለ ወይ ደግሞ እየፈጠረም ያለ ዘርፍ ነው የሰርከስ ዘርፍ። እነዚህ ቦታዎች ላይ ነው የሰርከስ አርቱ ልጆች በጣም በሚያዝናና አይምሯቸውን ፈታ እያደረገ እስኪል እየጨመሩ ራሳቸውን እያዳበሩ ይህንኑ ደግሞ ወደ ገንዘብ ምንጭነት እየቀየሩ ማህበረሰባቸውንም ወጣቶችንም እየለበጡ ያሉትና አይ ቲንክ መንግስትንም እያገዝን ያለን ተቋም ይመስለኛል። ከዚህ ተጨማሪ ደግሞ ስለ ሰርከሱ ትንሽ ማለት እፈልጋለሁ። ቅድም እንዳልኩሽ ይሄ ስራ ዘርፍ ግን በሚፈልገው መንገድ ወይ ደግሞ እኛ እንደዚህ ነን ብለን በመረጠው መንገድ አይደለም እየኖረን ያለ ነው። ይህም አለምን ለማመፈልጌ ነው። ሰርከስ ጥበብ ነው። እኛ ደግሞ የአርቲስቶችንም ብለን ነው ራሳችን የምንጠራ፣ የጥበብ ባለሙያዎችንም ብለን የምንጠራው እና ይህን ህጋዊ እውቅና የሚሰጥ ተቋሞች ደግሞ አይ ስፖርት ነው እንዲ እያለ ላይክ ብዙ መንገላታቶች አሉ እና ለዚህ ዘርፍ ብዙ ትኩረት ቢሰጥና ቢታይ ለማህበረሰባችንም ለእኛም ለሰሪዎቹም ለሀገርም ጥሩ ጥቅም ስለሚሰጥ ይሄንን የሚመለከተው አካል ቢያንስ ቢያየን የሚል ሀሳብ አለኝ።
ዮብ ተሾመ የቅኔ ሰርከስ መስራችና ስራ አስኪያጅ፣ ለቆይታችን በጣም አመሰግናለሁ።
እኔም አመሰግናለሁ ኤደን ስላገኘሽኝ።
ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሬዲዮ ቴሌቪዥን፣ በቪ አማሪክ የፌስቡክ ገጽና ድረ ገጾች ላይ እንዲሁም ደግሞ በሳተላይት ኢትዮሳት ላይ ታገኛችኋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። በኮቪድ-19 ተጽዕኖ ምክንያት በ2013 ዓ.ም ውስጥ መውሰድ የነበረባቸው የ12ኛ ክፍል ሀገር አቀፍ ፈተና ከወራት በፊት ተፈትነው አመርቂ ውጤት አስመዘገቡ ተማሪዎች መካከል ጥቂቶቹን አነጋግረናል። ዘጋቢያችን ፀሐይ ዳምጠው ተማሪ ሲፈን ፊጣንና ተማሪ ኮኬት ተስፋይን አነጋግራ ተከታዩን አሰናድታለች።
በኢትዮጵያ በኮቪድ-19 ተጽዕኖ እንዲሁም በሀገሪቱ በተፈጠረው የሰላም ችግር ሳቢያ የትምህርት ጊዜ መዛባቱን ተከትሎ በ2013 ዓ.ም ውስጥ መሰጠት የነበረበት የ12ኛ ክፍል ሀገር አቀፍ ፈተና ከወራት በፊት ለ12ኛ ክፍል ተማሪዎች መሰጠቱ ይታወሳል። የፈተናው ውጤት ከቀናት በፊት ታውቋል። አንዳንድ ተማሪዎችም ጥሩ ውጤት አስመዝግበዋል። ተማሪ ሲፈን ፊጣ ከኦሮሚያ ልማት ማህበር አዳማ ቅርንጫፍ ወይም ኦዳ ተብሎ ከመታወቀው አዳሪ ትምህርት ቤት የሂሳብ ትምህርት 100% በማምጣት በአጠቃላይ ከ600 ውስጥ 542 ውጤት በማምጣት ቀዳሚ ሴት ተማሪ ሆናለች። ሲፋን ለውጤቱ እንዴት እንደበቃችም ለጋቢና ቪኦኤ ተናግራለች።
ትምህርት ቤት ሳልገባ መጀመሪያ ማለት ነው በጣም ትልቅ ፍላጎት ነበረኝ እዛ ለመግባት። እዛ ከገባሁ በኋላ ደግሞ ሙሉ በሙሉ ፎከሴን ትምህርቴ ላይ ነው ማድረግ የራሴን አሳመንኩ። ከዛ እንደገባሁ ሁሉም ነገር ፋሲሊቲ ስላለ አስተማሪዎች በቂ ነው፣ በጣፋ ላይብረሪው አሪፍ ነው፣ ሁሉም ነገር አሪፍ ነው። በዛ የተነሳ በቃ ራሴን አሳምኜ ወደዛ ገባሁኝ። ክላስ ውስጥ በደንብ ነው የማዳምጠው፣ ያልገባኝም ደግሞ አላልፈውም፣ እዛው ነው የምጠይቀው። ምናልባት ጊዜ ካልበቃ ጄስታፍ አግኝቻቸው ጠይቃቸዋለሁ። ከዛ ደግሞ ከክላስ ስመለስ ትንሽ ረፍት ከወሰድኩኝ በኋላ ወደ ላይብረሪ ሄጄ የተማርኩትን በዛው ቀን አነባለሁ እና አጋዥ መጽሐፎችን እጠቀማለሁ።
ተማሪ ኮኬት ተስፋዬ የፊዚክስ ትምህርት ውጤትን 100% በማስመዝገብ አጠቃላይ ከ600 548 ነጥብ አምጥቶ በቀዳሚነት ከመጠሩት ተማሪዎች መካከል መሆኑን ገልጸዋል። ኮኬት በአላማ የመጽናት ውጤት ጣፋጭ ነው ሲል ተናግሯል።
ባሉ ሀገራት ደግሞ ትምህርት በጣም ትልቁን ድርሻ ይዛልና አላማችንን ለማሳካት ወይም ትልቅ ቦታ እንዲደርስ ትምህርታችን ላይ ልዩ ትኩረት ሰጠን መማራችን በጣም አስፈላጊ ስለሆነ ለትምህርት ልዩ ቦታ ሰጠን። ምንም ችግር ቢፈጠር ምንም የሚያግደን ብዙም ነገር ቢኖር እንኳን ለትምህርት ልዩ ቦታ ሰጠን ብንሰራ አሪፍ ነው እላለሁ። ወደፊት ሲቪል ኢንጂነሪንግ የማጥናት እቅድ አለኝ። ያው ይሄም የሆነው ለቆሻሽ ልዩ ስራ አለኝና የተለያዩ ትላልቅ ግድቦች፣ ትላልቅ ግንባታዎችን ለመኛው ግንባት ልዩ ፍላጎት አለኝና ወደፊት ትልቅ ኢንጂነር ለመሆን እቅድ አለኝ።
በተለይ ወጣቶች በወጣትነት እድሜ ላይ እያሉ የወደፊት ህይወታቸውን የሚወስኑበት ጊዜ በመሆኑ አላማ ሊኖራቸው ይገባል ስትል ተማሪ ሲፈን ትመክራለች።
አላማ ሊኖራቸው ይገባል። አንድ ነገር ለማድረግ አላማ ከኖረ ያ አላማ ጋር ለመድረስ ምንም ነገር ይደረጋል ማለት ነው። አሁን እኔ እንደዚህ ነው የምጣው፣ አላማ ስላለኝ እዛ ጋር መድረስ አለብኝ ብዬ አስቤ የማደርጋቸው ነገሮች ነበሩ። ለምሳሌ እኔ በትምህርቴ ትልቅ ደረጃ ላይ መድረስ ስለምፈልግ በትምህርቴ ላይ ፎከስ ማድረግ እንዳለብኝ ስላወቅኩኝ ትምህርትን በተመለከተ ብዙ ነገሮችን አጠናለሁ። የክላሱንም ወደፊትም ይጠቅመኛል የሚለው ነው፣ አእምሮን ያሳድጋል የሚለውን አጠናለሁ ማለት ነው። ወደፊት ሶፍትዌር ኢንጂነሪንግ ነው የማስፈልገው። አለማችን ላይ ቴክኖሎጂ እየተስፋፋ ነው። ሀገራችን ደግሞ ከነዚህ ካደጉት ሀገራት ዘርታ አልቆመችም በቴክኖሎጂ ዘርፍ ማለት ነው። እኔ ደግሞ ኋላ ያሉንም እነሱንም ረድቼ ማለት ነው ከፊት ያሉትን ደግሞ እያየው ከነሱ እየተማርኩኝ አብረን ሆነን ሀገራችን በቴክኖሎጂ እንድታድግ ማድረግ ነው የምፈልገው።
ተማሪ ኮኬት ለዚህ ውጤት ያበቃውን የአጠናን ስልትና የጊዜ አጠቃቀም መሆኑን ስናገር
የአጠናን ሁኔታ ከምንም በላይ የራሴ ነው ሲዛነው ያሉብኝ ጥያቄዎች ደግሞ ጽፌ ከአስተማሪ ጋር መካከል በሳለው ከተሻለ ሁኔታ ደግሞ ያንን ነገር ተረድተዋል ብዬ የማስባቸውን ልጆች ጠይቃለሁ። እና ለመሪ ደግሞ ጊዜን ሰጥቼ ማታም ቆይቼ በጣም አጠናለሁ። የጠቀሙ ሽቶች ናቸው ያስባል።
ተማሪዎቹ ለሌሎቹ ወጣቶች ባስተላለፉት መልእክት የህይወት መንገዳቸው የተቃና ማድረግ የሚችሉት ባሉበት የስራ መስክም ሆነ ትምህርታቸውን የጸና አላማ ማንገብ ሲችሉና ለአላማ ስኬት ደግሞ የቻሉትን ሁሉ ሲያደርጉ ነው ሲሉም መክረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ባለፈው ሳምንት የደንቢ ዶሎ ዩኒቨርሲቲ መምህር የሆነው አማኑኤል ባልቻ የራሱን ሰው አልባ ጥያራ ወይም ደግሞ ድሮን ሰርቶ ማብረሩን አስታውቋል። መምህር አማኑኤል ይህንን ያደረገው ድሮን ለመስራት ከሰባ በላይ መጽሐፍትን በማንበብ እንዲሁም ደግሞ የተለያዩ ቪዲዮዎችን በመመልከት መሆኑን ለጋቢና ቪኦኤ አስታውቋል። ናኮር መልካ ነው ያነጋገረው። መምህሩ ራሱን በማስተዋወቅ ይጀምራል።
አመሰግናለሁ። እኔ አማኑኤል ባልቻ እባላለሁ። ሌክቸረር ነኝ ከደምብሎ ዩኒቨርሲቲ። ደምብሎ ዩኒቨርሲቲ ነው የተማርኩት። ሁለተኛ ደረጃ ደግሞ ቤተል ኢቫንጀሊካል ሴኮንደሪ ስኩል ይባላል፣ እዛ ነው ተማርኩት። ከዛ በኋላ ወደ አርባ ምንጭ ዩኒቨርሲቲ ሄጄ ሜካኒካል ኢንጂነሪንግ ዲፓርትመንት ተምሬ ከዛ በኋላ ወደ ደጀን አቪዬሽን ኢንዱስትሪ የሚባል አለ ሜቲክ ስር የሚተዳደር እዛ ቢሾፍቱ ገብቼ አራት አመት ከሰራ በኋላ ወደ ደምቢ ዶሎ ዩኒቨርሲቲ መጣሁ። ማለት ስራ ላይ እኔ ድሮን ሰርቻለሁ። ድሮኑ ሁለት አይነት ነው፣ ፊክስድ ዊንግ እና መልቲኮፕተር የሚባል አለ። መልቲኮፕተር ማለት ሶስት በላይ ማለት ነው። እኔ የሰራሁት አራት ፕሮፔለር ያላቸው ናቸው። ሁለት አይነት ነው። አንዱ አውቶማቲካሊ መስራት ይችላል ያለ ሪሞት ማለት ነው። በሶፍትዌር ነው የምንሰጠው ሚሽን። ሁለተኛው ደግሞ ማኑዋል ነው፣ አጀስት የምናደርገው በእጃችን ነው። ያኛው ከመሬት የምነሳው መሬት ላይ በጣም 30 ሜትር በላይ ተንደንድሮ ነው። በብዙ ፕሮፔለር የሚሰሩ ደግሞ በፕሮፔለራቸው ነው ቴክ ኦፍ ማድረግ የሚችሉት።
ክብደታቸው ምን ያህል ይሆናል? ከምንድን ነው የሰራሃቸው?
አንዱ 2.3 ነው፣ አንዱ ደግሞ 2.1 ነው፣ ኪሎግራም ነው።
ጥሩ። በምንድን ነው የሚበሩት? ኤሌክትሪክ ነው የሚጠቀሙት ወይስ በነዳጅ ነው የሚጠቀሙት ወይስ በባትሪ?
በነዳጅ ነው የሚጠቀሙ አሉ። እኔ ግን የሰራሁት በባትሪ የሚሰሩ ናቸው። ባትሪው ምንድን ነው? ከሌላ ባትሪ በጣም ይለያል። ሊፖ ባትሪ የሚባል አለ። ሊቲየም ፖሊመር ኬሚካል ሊፖ።
ምንድን ነው ያነሳሳ ድሮኖቹን ለመስራት? ለወደፊቱ ምናልባት ለህብረተሰቡ፣ ለአካባቢ ወይ ደግሞ ለሀገር የሚጠቅሙት ነገር ይኖር ይሆን?
ያነሳሳኝ የእርሻ ቦታ አለ እኛ ጋር ዩኒቨርሲቲ፣ በጣም ሰፊ እርሻ ቦታ አለው። እሱን ፊቸሪቲ የአግሪካልቸራል ድሮን ለመስራት ነው ያሰብኩት። ለዛ ነው እሱን ሰራሁት። ፊክስድ ዊንጉን ደግሞ ፈርስት ፌዝ ይሆንልኛል ብዬ ነው ሰራሁት። ፈርስት ፌዝ፣ ሰከንድ ፌዙ ትልቅ ኤርፕሌን ነው መስራት የምፈልገው።
በዚህ በመጀመሪያው ዙር አነስተኛውን አሳይተ በሚቀጥለው የተሻለ ለመስራት።
ትክክል ትክክል። ሞዴሉ መስራት አለብህ። አሁን ለምሳሌ ዝም ብለህ ምንም ሳትሰራ ኤርፕሌን እሰራለሁ ብለህ ከተነሳ ማንም አያምንም፣ ማመንም የለበትም። እሱን ሰርተህ ሞዴሉን ሰርተህ ከበረረ በኋላ ያ ድርጅት ወይም ደግሞ ያ ዩኒቨርሲቲ የምጠየቀው ብዙ ባጀት ነው የምፈልገው። ብዙ ኮምፖነንቶች ከውጭ ነው የምታመጣው። ያንን ሰው ያንን ድርጅት ማሳመን አለብህ። ካመነ በኋላ ደግሞ ያንን ባጀት ይሄ ሰው ይሄንን መስራት ይችላል ብሎ ያንን ባጀት ሊሰጥ ይችላል ማለት ነው። ለዛ ብዬ ነው።
አገልግሎቱ ለምንድን ነው የሚሆነው?
አገልግሎታቸው የሁለቱ ፊክስ ዊንጎች ለጊዜ አገልግሎት አይሰጡም፣ ማለት ማብረር ብቻ ነው። ግን በቀላሉ በሰርቮ ሞተር የሆነ ነገር እንዲከፈት እንዲዘጋ ማድረግ ትችላለህ። ውስጥ ጨምረህ አየር ላይ ከወጣ በኋላ ያን ሰርቮ ሞተሩን ኦን ስታደርገው ይከፍታል። ለምሳሌ ኮንግራቹሌሽን የሚባሉ እንደ ቢዝነስ ካርድ መጣል ይችላል ማለት እንደዛ ፕሮግራም ላይ አሁን
ባንዴ ለብዙ ሰዎች ማደል።
አዎ መጣል ይችላል እስከ 100-150 ትናንሽ የቢዝነስ ካርዶች ቢዝነስ ካርድ የሚመስሉት መበተን ይችላል።
አሁን ለወደፊቱ እነዚህ መጠናቸውን ከፍ አድርገህ ሰርተህ የተሻለ አገልግሎት እንዲሰጡ ለማድረግ ያቀድከው ነገር አለ? እስቲ በዛው የወደፊት እቅድህንም አጠር አድርገህ ንገረኝ።
አዎ በጣም በጣም አለ። መጀመሪያ እዛ ዩኒቨርሲቲ ስገባ የአግሪካልቸር ሎን ፕሮፖዛል ሰርቼ ነበረ እና እሱ ትልቅ ነው። ከሶስት ሊትር እስከ 20 ሊትር የሚይዙ ድሮኖች አሉ። ለአግሪካልቸራል
ለግብርና
እንዲሁን ማለት ነው። 6 ሊትር ኬሚካል ይዞ ምበር ከሰራ በቂ ነው። የራሱ ሎድ አለ። አሁን ለየራሱ ሎድ 4 ኪሎ ግራም ከሆነ አሁን 10 ኪሎ ግራም መነሳት ይዞ መነሳት አለበት ማለት ነው። እሱ እሱኑ አሁን እኔ ያቀድኩት ሁለተኛ ደግሞ public announce drone ይባሉ አሉ PA drone ይባሉ አሉ በመኪና ሄደ ሰውን ተምጠራ በስፒከር ተምጠራ በድሮ መጥራት ይችላል
ምንድነው ያረኩ ምን ያህል ጊዜ ወሰደብ ምን ያህል ጥረት ጠየቀ ወጣቶች ካንተ ምን ይማራሉ ለወጣቶች የምታስተላልፈው መልእክት ካለ ማለት
ብዙ መጻፎች ብዙ YouTube ላይ ብዙ ቪዲዮዎች አይቻሉ ለምሳሌ አንዳንድ በእያንዳንዱ ድሮን ያለ ያ ድሮን ላይ ያለው ኮምፖነንት ቢያንስ ያንዱን ኮምፖነንት 15 ቪዲዮዎችን አይቻለሁ ብዬ አስባለሁ 300 ቪዲዮዎች በላይ አይቻለሁ ይሄን ድሮን ለምሳሌ 70 የሚሆኑ አጫጭርና ትልቅ ሰፊ መጻፎች PDFዎች በቃ እንደፈለክ ታገኛለህ ማለት ያለኝ ምን አይነት ነገር ነው መስራት የምችለው ብለህ አስበህ ከዛ በኋላ መጥናት ኮንፊደንስ እስከምታገኝ ድረስ በቃ ይሄንን ነገር መስራት ይችላል እስከምትደርስ ማለት ነው ኮምፖነንቶቹን አግኝተህ ምንም ታሰራ አጥንተህ ሁሉም ነገር ቪዲዮ ላይ አይተህ አሁን ዩቲዩብ የፈለከው ነገር አለ ስለዚህ ያንን ነገር መጀመሪያ ማወቅ ከዛ በኋላ ሞዴሉን መስራት ትክክል ነው ብለህ ሰርተህ ትክክል ላይሆን ይችላል ስጨርስ ከዛ በኋላ አሁን ደግሞ እሱን ሰብረህ አንደኛ ጊዜ ይነገላል ሁለተኛ ኮስትን ብዙ ያወጣል ስለዚህ እሱን ይቀንሳል እንደዛ ስታረክ ሞዴሉን መስራት ሞዴሉን ከሰራ በኋላ ወደ አክቹዋል መሄድ እንደዛ ነው መልእክት ያለኝ
በመጨረሻ ማለት የምፈልገው ነገር ካለ
ዩኒቨርሲቲ ማመስገን እፈልጋለሁ የኔ ቤተሰቦች ማመስገን እፈልጋለሁ እኔን ያገዙ ሐሳብ ያረዙ ሁሉም ነገር ያገዙን ማመስገን እፈልጋለሁ እግዚአብሔርም ማመስገን እፈልጋለሁ
የደምቢዶሎ ዩኒቨርሲቲ መምህር አማኑኤል ባልቻ በጋብና ቢሄስም በጣም አመሰግናለሁ
እኔ በጣም አመሰግናለሁ
ከጋቢና ቪኦኤ ጋር ናችሁ ያላችሁት ተከታዩ ዘገባ ደግሞ ወጣት ሴቶችን በትምህርትና በስራ በማማለል በአፍሪካ ስለሚካሄዱ ህገወጥ የወሲብ ባርነት ላይ ያተኩራል የቲሞቲ ኦቪዙ ዘገባ ቀጥሎ ይቀርባል
እንደ አውሮፓውያን አቆጣጠር በ2014 ዓ.ም ምረት ላቲፋ አዮዴሌ በአንዲት ሴት ዘመዷ አማካኝነት በማሌዥያ ትምህርቷን እንድትቀጥል ግብዣ ደረሳት ይሄ ህይወቴን በበጎ ይቀይራል ያለመችው ጉዞ ታዲያ ሙሉ ለሙሉ አጥፍቷት ነበር ማንነቷን ለመደበቅ ስት በዚህ ቃለ መጠይቅ ላይ የተጠቀመችው ስም ሌላ ነው አዮዴሌ ወደ ማሌዥያ ለመቅናት በሊቢያ በኩል ነበር የተጓዘችው ከረጅምና አድካሚ ጉዞ በኋላ ሊቢያ ስትገባ ግን በጉልበት ሴተኛ አዳሪ እንድትሆን ማዳም በመባል ወደሚጠሩ ሴቶች ቤት ነበር የተወሰደችው ላቲፋ አዮዴሌ እንዴት ወደ ሊቢያ እንደተጓዘች እንዴት ተገልጻለች
ሃይሉክስ ይያሉ ነው የሚጠሩት በእነዚህ ሃይሉክሶች ውስጥ ነው የሚያስቀምጡን ከኋላ 24 ሰዎች ከፊት ደግሞ 8 ሰዎች ይቀመጣሉ መልኩ ነው ተጣጥፈን የምንቀመጠው ሴቶቹ ምንም አይነት ጥያቄ እንዳንጠይቃቸው በሌላ ሃይሉክስ ነው የሚቋዙት
ላቲፋ አዮዴሌ እንኳን ማሌዥያ ለተደርስ ቀርቶ ተሳክቶላት እስክታመልጥ ድረስም ለአራት አመታት በሊቢያ በወሲብ ባርነት ውስጥ አገልግላለች። የናይጄሪያ ብሔራዊ የህግ ወጥ ሰዎች ዝውውር ማስቆሚያ ተቋም እንደ አውሮፓን አቆጣጠር በ2019 ዓ.ም በዚህ ወንጀል ተጠርጥረው ከታሰሩ ሰዎች መካከል ግማሽ ያህሉ ሴቶች ናቸው ይላሉ። በአብዛኛውም በዚህ ስራ ላይ የተሰማሩትና ማዳም በመባል የሚጠሩት እድሜያቸው ጠና ያሉ ሴቶች ሲሆኑ ወጣት ሴቶችን በማማለል ወደ ስራ ይጠራሉ። ጆሳህ ኤምሮሌ የተቋሙ ክንፍ ናቸው።
Everybody is actually involved, both men and women.
ወንዶችም ሴቶችም ሁሉም በዚህ ተሳታፊ ናቸው። ነገር ግን ዓለም አቀፉን የወሲባዊ ብዝበዛ መረብ ካየነው ሴቶቹ ናቸው ዋነኛዎቹ ጥቃት አድራሾች። ብዙ ጊዜ ማዳም ነው የሚባሉት። ነገር ግን እነዚህ ሴቶች ወንዶች እነዚህን ሰዎች እንዲያመጡላቸው ይቀጥራሉ።
ኤክስተር አፎር እሷም እነተኛ ስሙ አይደለም በህገወጥ ዝውውር ወደ ሊቢያ ተጉዛለች። ከሁለት አመት የወሲብ ግርድና ወይም ባርነት በኋላ ወደ አንድ ካቶሊክ ቤተክርስቲያን በማምለጥ ልትሸሽ ይችላልች። ከዛ በኋላም ዓለም አቀፉ የፍልሰተኞች ተቋም ወደ ናይጄሪያ የመለሳት ሲሆን ሀገሯ ስትደርስ የአምስት ወር ነፍሰ ጡር ነበረች።
In Libya, abortion is like a crime. You go to prison for it.
በሊቢያ ጽንስ ማቋረጥ ወንጀል ነው። ስትፈጽም ከተገኘህም ለእስር ልትዳረግ ትችላለህ። በተጨማሪም ጽንስ ለማቋረጥ የሚሆን በቂ ገንዘብ አልነበረኝም። አንዳንዴ ታዲያ እያየኋ ታለቅሳለሁ።
የናይጄሪያ ብሔራዊ የህገወጥ ሰዎች ዝውውር ማስቆሚያ ተቋም ናፕቲክ በናይጄሪያ ምን ያህል ሴቶች ለወሲብ ባርነት እንደተጋለጡ
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬውን መሰናዷችንን እዚህ ላይ ፈጸምን። ደህና ደሩ።